እየሞትን መሆናችንን ያወቅን አይደለንም እና ሚዲያው ወደ ታች ወርዶ የበሽታውን መጠን ወበሽታው የተያዙ ሰዎች የሞት ሁኔታን ሂዩማን የሆነውን ማዕዘን ያሳየን አይመስለኝም።
ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ስተናልም በስፋት የነበር ነገር የለም። የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ጋር አይለም።
ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋራ ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየነው።
ጋዜጠኞች የተረፈያ ዙሪያ ውይይት መልከ ብዙ ፈተናዎች ያሉባት ሀገር ጎዳና የኑሮ ዘይቤን የሚቃኙ ትዝብቶችና የጋዜጠኝነት ሚና በውይይታችን ትኩረት የምናደርግባቸው ጭብጦች ናቸው። እንግዶች አመሰግናለሁ ሁላችሁንም። ሶስት እንግዶች አላችሁኝ መስመር ላይ። ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር፣ የስራ ዘመን ውስጥ ካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆንም ያገልግልሃል። ትዝታ በላቸው
በራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ፣ እስከ ቅርብ ጊዜ ድረስ የክፍላችን መራሄ ኤዲተር።
አዲሱን የስራ ኃላፊነት ከተቀበልሽ ልናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ
በቅርቡ የክፍላችን
የአሜሪካ ድምፅ የአፍሪካ ቀንድ
ኃላፊ ይሆንሻል። እንኳን ደስ ያለሽ።
አሉላ አመሰግናለሁ።
ትዝታ እንኳን ደስ ያለሽ።
እንኳን አብሮ ደስ ያለሽ።
አቶ ነብዩ ግርማ ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ። በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለህ። የበርካታ ዓመታት የጋዜጠኝነት ልምድ አለ። በቅርብ የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሐሰተኛ ወሬዎች ላይ ያተኮረ ውይይት አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋር። የዛሬውም ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ እያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ የደረሱ ሁከቶች የዓለምን ያልሆነ የቀየረ የኮቪድ-19 ወረርሽኝ፣ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛው ላስቀድምና ኮቪድ-19 ኢትዮጵያ አይመለከታቸውም ወይ እያል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ-19 ውስጥ ማለፍ ራሱ ህይወትም የኑሮ ዘይቤም የአሰራር ሁኔታም በእጅጉ የተቀየረበት ነውና አቶ ሙክሪያ ካንተ ልጀምር። በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ?
እሺ፣ ኑሮ በኮቪድ ውስጥ እንደምታውቀው እንደማንኛውም ኢንዱስትሪ እንደማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርሲያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነ እና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበር እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበር እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በምታይበት ጊዜ እንደማንኛውም ኢንዱስትሪ ሚዲያው ከፍተኛ የሆነ የአሰራር ተጽዕኖ ላይ ወድቆ እንደነበር አስታውሳለሁ።
መልካም እንደነበር ብለሃል። ነብዩ ወዳንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም የአሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙሃን ውስጥ የቱን ያህል ትኩረት ሰጥቶታል? አሁን መላላቱና ሰውም ግዴለሽነት ጠባይ እያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ።
እንግዲህ ያው ኮቪድ ተጀመረ ወይም ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ስተናልም በስፋት። ምንድነው እንደ ግለሰብ ሰዎች ቸልተኛ ሊሆኑ ይችላሉ። እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል። እንደ ሀገርም ሊመጣ ይችላል። እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር ልታዘብኩት የነበር ነገር የለም የባሰ ነገር ነው ያለው ግን የባሰው ነገር ምን ነው ቆይ መስለኝ ለምን ብዙ ነገሮች እኛ ጋር አይደለም አናቀው ለምሳሌ ኮቪድ ምን ያህል መጠን ጎድቶናል ብንል ኤግዛክት በምን መጠን እንደጎዳን መናገር ምንችል አይመስለኝ ስለዚህ እነዚህ ነገሮች አብረንም እየኖርን ስንሄድ እየተለማመድነው ስለመሰለን የጉዳት መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው ቢመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ። እኔ እናልባት እንደ ሪፈረንስ ቸገረን መውሰድ ይችላልው። እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው ማስተውሰው። ለምሳሌ ፐብሊክ ሰርቪስ አናውንስመንትስ የህዝብ አገልግሎት መልእክቶች በተከታታይ እንተቀም ነበር። ቸገር ኒውስ ስኬጁል አድርጓል። ለምሳሌ በቀን 3 ጊዜ ነበር ጧት ቀን ማታ የነበረው በየሁለት ሰዓት ዜና የማቅረብ ነገር አሁንም አላችሁ ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበር። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበር። በኋላ ህዝቡ የመልመድ ነገር ሲያሳይ ከህዝቡ ጋር እንግዲህ ሚዲያውም መንግስቱም ማለት ይችላልው እንዳገሩ ሁላችንም የመለማመድ ነገር አሳይተናልና አሁን ኦልሞስት የለም ማለት ይችላል። ቅድም ስለማናውቀው ሰብስታንሽት አናረገው የሚለው ነገር አንስተውት ቁጥሮቹ ቁጥር ብቻ ነው ባብዛኛው ምን ሰማው ምን እናገረው እና ቁጥሮቹ ምን ማለት ይችላልቸው ሁለት ሰው ተሰነ ሁለት ሰው አንድ ሰው ስንት ነው ራሱ እና ኪና ተጋው ላይ ምንናየው ነገር በየቀኑ ይዘገባል በየቀኑ ምን ዘገበው ቁጥር ነው እና አንዳንዴ በጣም ከመደጋገሙ የተነሳ የሚያልፈው የሚጎዳው ሰው ሰው አይመስልም ቁጥር ነው ምን ቁጥር ነው
ብቻ ይመስላል
ከቁጥሩ ጀርባ ብዙ ነገር አለና እነዛን ነገሮች አውጥተን ሂማን ስቶሪስ ካላየን በስተቀር አደጋው ጉዳቱ የሚሰማን አይመስልምና ኮቪድ ላይ ልክ የመኪና አደጋው አይነት ነገር ነው እየተመለከተን ያለን አሁን ቁጥር ነው ምንናየው ቁጥሩ ያደገ ይላል ያደገ ይላል ግን የዚህ ቁጥር ትርጉም ምንድነው በደንብ አናላይዝ አድርገን ስለማናየው እሱ ይመስለኛል የለመድ ነው እንዲመስለኝ
መልካም የለመድ ነው አልተመዘነም ቁጥር ብቻ መስሏል ብለሃል በጣም አስፈላጊ ቁም ነገሮችን ያነሳችሁት የምትመለከቱትን እየኖራችሁ ያላችሁበትን ጨምሮ ምናልባትም ባለሙያዎቹ ጨምሮ እንደሚገልጡት ይሄ ቁጥር ራሱ የተመዘነው በውስን መሆኑ የምርመራ ሂደቱ ፍጹም ትክክለኛውን አሃዝ የማያመላክት መሆኑ ሲታከልበት አሁን ካላችሁት ሜቱን ያህል እንደከፋ መገንዘብ ይቻላል። ስለታወዳንቺ ለመጣ ነው ዩናይትድ ስቴትስን የምሰለት አላቀ ሀገር እጅ ሰጠበት የሚመስል ከ3000 ሰው በላይ በየሞትበት ሁኔታ ውስጥ ስላለን አንድ አመት እየተቃረበ ባለው ጊዜ ውስጥ ያሰራረን የኑሮም ሁኔታችንም ከመሰረቱ ስለተቀየረ የታዘብሽውን ይዘሽ አዲስ አበባ ስደርሽ አስደንጋጭ ነው የሚባለው ብዙ ሰው እዛ ሲደርስ የሚያዩ የሚጠብቀውና ሆኖ የሚመለከተው ያለመጣጣሙ መሰረታዊ የሆኑትን የጥንቃቄ እርምጃዎች ሰዎች አያደርጉም እንዲያውም ኮቪድ-19 ኢትዮጵያ ውስጥ የሌለ ይመስላል እስከሚባለው ድረስ ይዘልቃልና አንቺ እንደ እንግዳም ምን ታዘብሽ ጎላጎላ ብለው የታዩሽ የትኞቹ ናቸው?
እሺ አሉላ አመሰግናለሁ። እንግዲህ ያው እኔ የሁለት ሀገር ሰው ነኝ። ነብዩ ያለውን እንደው ትንሽ ለማጠናከር ያህል የቁጥጥሩ መላላትና የመላመዱ ነገር ዓለም አቀፋዊ ይመስለኛል። እንደው ወደ ኢትዮጵያ ጉዳይ ሳልገባ ኮቪድ የሚሰራጭበት ምክንያት እዚህም ዩናይትድ ስቴትስ በጣም ብዙ ችግሮች ነበሩ። ማስክ ማድረግ እንደ ፖለቲካ የሚያዩ ማህበረሰቦች ነበሩ። አሁን አስተዳደሩ ሲለወጥና ሌላ መሪ ሲመጣ ማስክ ማድረግ ግዴታ ነው የተደረገው እንደምታቀዋሉላ። ስለዚህ ያንን ማስክ አናረግም ከሚለው ጨምሮ መላመድ ነበር። እዚህ ዩናይትድ ስቴትስም ቢሆን መጀመሪያ ሰሞን እንደ ትዝ እንደሚልህ እኛም ማርች 15 ከዛሬ ጀምሮ ከቤት ነው የምትሰሩት ስንባል ከሱም አስቀድሞ በየዕለቱ ፕሮግራም እናቀርብ ነበር አንተም እንደምታውቀው። ከዛ አሁን እኛም ከቤት መስራቱንም ተላመድን ብቻኝነቱንም ተላመድን። መስታሪያዎቹ ጋር በጣም ብዙ ችግሮች ነበሩን። ከዛ ጊዜ በፊት እኔ ቁጭ ብዬ ለብቻዬ ከአንድ ክፍል ሬዲዮ ብሮድካስት እናረጋለን ወይንም የዌቡንም ሌላ ሌላውንም ስራ እንሰራለን ብያስብ ያልነበረ። አሁን ሁሉን ነገርም ተላምደናል። እንደማንኛውም የሰው ባህሪ ነው። ወደ ኢትዮጵያ የጠየከኝ ስንሄድ ከዚህ ስንሄድ ትልቅ ዝግጅት ነበረ። ምርመራ መደረግ እንዳለበት ኮቪድ እንደሌለብን የተመረመርንበትን ወረቀት በእጃችን ይዘን በ72 ሰዓት ውስጥ እንድንገባ ነበር የተባለው። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ የፊት ሽፋን አልቀረ ተሸክመን ነው እና የሄድነው። ከዛ ወርደን ከቦሌ ጀምሮ ሰው ጋራ ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየነው። እና አንዳንድ ጊዜ ከውጭ የመጣ ሰው አንዳንድ ነገር ሲያረግ እንደውም ጉረኛ የሆነ ይመስላልና ረሂል ነገር እንተው አንልበሰው ይሄንን ነገር ማስኩን ሳይሆን ይሄ ፊት ላይ የሚደረገው በጣም በፍራት እና ይሄድነው። ቀለል ያለ ነበረ። ሰው እንደውም ይቀልዳል እንዴ ለምን አታረጉም ማስክ ስትል እኔ እኮ ይዞኝ የለቀቀኝ ይመስለኛል ወይም እንደዛ አይነት ነገር ብዙ ሰው። በእውነቱ አንዳንዶቹ በጣም ጥቃቅንና ምንም ጊዜም የማይወስዱ ነገሮች ናቸው ልብ ተብለው ከተደረጉ። አሁን ለምሳሌ ብዙዎቹ ጋር እኮ ማስክ ታያለ የፊት ጭምብሉን ታያለ ነገር ግን በትክክል አይደለም የሚደረገው። ይሄ ብዙ ጊዜ በተደጋጋሚ ተብሏል። አንዳንዶቹ አገጫቸው ላይ ነው የሚያደርጉት፣ ካፍንጫቸው ዝቅ አርገው አፋቸው ላይ ነው የሚያደርጉት። አንዳንዶቹ ደግሞ ወይ በእጃቸው ይይዛሉ። እንደዛ በሚናደርግበት ጊዜ ሙሉውን መከላከያ እንደማናደርግ ለራሳችንም ብቻ ሳይሆን ደግሞ ቫይረሱ ካለብን ሌሎችንም ሰዎች ደግሞ ለጉዳት እንደምናጋልጥ እሱ በአንክሮ መነገር አለበት። አንድ እሱ ነው። ለምሳሌ አሁን ራይድ የሚባሉ አሉ። እዛ ውስጥ ስትገባ አሽከርካሪዎቹ ጥቂቶቹ ናቸው የሚያረጉት። አንድ ጊዜ ለምሳሌ የመሳፈር እድል ነበረኝና የኋላው ማያ መስታወት ላይ አንጠልጥሏታል ማስኩን እና በርከት ስላልን ፊት የመቀመጥ እድል ነው እና የገጠመኝ እባክህ ማስክህን አርግልኝ አልኩት ከመግባቴ በፊት። እንዴ ማዘር እርሶ እኮ አርገዋል አስፈልግም እኮ እርሶ ካረጉ በቂ ነው እናንተ አርጋችኋል በቂ ነው። ሁሉ ሰው ማድረግ እንዳለበት ነው አይደል እንግዲህ ከዚህ በሽታ እንድንድን ከተፈለገ። ሆቴል ውስጥ ለምሳሌ ዝግጅቶች ይኖራሉ። ሆቴሎቹ ስርዓቱን ይጠብቁና ይሄንን የኮቪድ መከላከያ ፕሮቶኮል ተከትለው በፊት ከሚያቀርቡት ወንበር በግማሽ አርገው ግማሽ ነው እዛ ቦታ ላይ የሚያስቀምጡት። ግን ሰዎች ተነስተው ሄደው እርስ በርስ ቁጭ ብለው ማስካችንም ዝቅ አርገው ሲያወሩ ታያለህና ይሄ እንግዲህ ከባህላችንም ጋር የተገናኘ ይመስለኛል። ጊዜ ይፈጃል ስርስተም ይሰድና ተደጋጋሚ መረጃ ፍሰት ያስፈልጋል ብዬ ነው የማምነው።
መልካም አመሰግናለሁ ትዝታ። ወደ ሌላ ርዕስ ከመሻገሬ በፊት በሶስታችሁም ምላሽ ውስጥ የተንጸባረቀ አንድ ነጥብ እንውሰድ። ምናልባትም አይነተኛ በሚሰኝ ደረጃ ሰዎች ራሳቸውን እና የሚወዷቸውን ከዚህ አደጋ ለመጠበቅ የሚያደርጉት ጥረት ጨርሶ የተተወ የሚመስልበት ነው። ከዛ አንጻር መኩሪያ ቀደም ብለህ ነበር የሚል ቃል ተጠቅመህ በነቢዩም በትዝታም ትዝብቶች ውስጥ ይኸው መሰል ሁኔታ ተንጸባርቋል። ባለፈው ሳምንት ኢትዮጵያን ሁኔታ የተከታተለ ውይይት ላይ እንደተመለከትኩት የሟቾች ቁጥር ጨምሯል። በዚያች ውስን በሆነች መለኪያ ከመቶ ሚሊዮን በላይ ሰው ለሚገኝበት ከሁለት ሚሊዮን አላለፈው የጤና ምርመራ የተደረገለት ሰው። ከዚህ አንጻር ስራ ማቆምን ሌሎች ከባድ ነገሮችን ብንተው እንኳን ታላቁ ሩጫን የመሰለ የግድ መደረግ የሌለበት በግድ የለሽነት ተደርጓል። ሌሎች የማህበራዊ ስብስቦችም እጅግ ቁጥሩ የበዛ ሰው ሲገኝበት አይተናል። መንግስት ባለስልጣናት እናያለን ጤና ጥበቃ ማሳሰቡ ሁኔታውን መግለጹ አላቆምም። ለውጥ ማምጣታቸው የተዋወቀ የፊት ጭንብል ማድረግ ርቀትን መጠበቅ እንዴት እነኚህ መሰረታዊ ነገሮች ላይ ድክመት ሊታይ ቻለ? ይሄስ ድክመት አያስከፍለንም ወይ?
አዎ ባለፈው አመት ገና በሽታው ጀመረ ሲባል የነበረን አስተሳሰብና እንደገና ደግሞ በባለስልጣናት ደረጃም በሚዲያም ደረጃ የተሰጠው ትኩረት በእውነት በጣም ጥሩ ነበር። መጀመሪያው አካባቢ በተለይ ጤና ሚኒስትሯ በየጊዜው መረጃ ይሰጡ ነበር። ምክንያቱም እሳቸው ናቸው በጣም ኦቶሪቴቲቭ የሆኑ ሰው እና እሳቸው ይሰጡ ነበር። እሳቸው ከሰጡ በኋላ በተለይ ሚዲያዎች ቀደም ነብዩ እንዳለው በስፖርት ፕሮግራም እንኳን ሳይቀር የተለያዩ መረጃዎች በኮቪድ ላይ ይሰጡ ነበር። ከዛ በኋላ ግን ያው የመላመድ ሁኔታዎች መጡ። እንደገና ደግሞ ቀደም ያነሳው በተለይ ባለስልጣናት የበለጠ እንደውም እነሱ ምሳሌ መሆን የሚገባቸው ሰዎች እኔ እንደውም አንድ ባለስልጣን አያለሁ በጣም ከፍተኛ ባለስልጣን ነው አንድም ጊዜ አድርጎ አይቼው አላውቅም። ለምሳሌ ሰላማዊ ሰልፎች ሲደረጉ ንግግሮች ሲደረጉ እንደዚህ አይነት አይቼ አላውቅም። ሰርግ ላይ ብትሄድ ለክሶ ላይ ብትሄድ ባሁን ጊዜ ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም። እና አንዱ እኔ በሚዲያው በኩል የማየው ሚዲያው ወደ ታች ወርዶ የበሽታውን መጠን እንደገና ደግሞ በበሽታው የተያዙ ሰዎች የሞት ሁኔታን ይሄ ቅድም ያለው ነው ነብዩ ሂዩማን የሆነውን ማዕዘን ያሳየን አይመስለኝም። እና በየአኑ 6000 ተመርምረው 600 ተገኘባቸው ይላል ምንም አይናገርም። ግን ወደ ታች ወርደ የሰው ህይወት ውስጥ ገብተ ስታሳይ ነው ሰው ልቦና ውስጥ ገብቶ ልክ ነው እንዲህ ማድረግ አለብኝ መጠንቀቅ አለብኝ የሚለው። እና በመጀመሪያው አካባቢ የነበረው የሚዲያ አቀራረብ በእውነት በጣም የሚገርም ነበር። በጣም የሚያስደንቅ ነብዩ ራሳቸው ቋሚ የሆነ ፕሮግራም ይዞ ብዙ የሰራበትን እኔ አስታውሳለሁ። ሌሎች ሚዲያዎች እንደዚሁ። ስለዚህ አሁን እየተላመን ግን የሞት መሆናችንን እንኳን ሳናውቅ ዝም ብለን እንዲሁ ሜዳ ላይ ያለንን ይሄን ድብቅ ጠላት ነው። ድብቅ ጠላትን ደግሞ እንዲህ መዋጋት እጅግ በጣም አስቸጋሪ ነው። መላውጥ ያለበት ይመስለኛል።
መልካም። የሞትን መሆናችንን ያወቅን አይመስልም። በዚህ ሰዓት ይህን ፕሮግራም ይከታተሉ አድማጮቻችን እርስ በርሳቸውም በያሉበት እንዲወያዩበት እንጋብዛለን። የኮቪድ ነገር የሩቅ የሌሎችና የማይመለከተን ሳይሆን የሁሉም መሆኑን አሁንም ያለ መሆኑን ማስታወስ ብቻ ሳይሆን በተጨባጭ ግለሰቦች በየራሳቸው በሚያደርጉት ጥንቃቄ የሚዳን ነውና እስኪ ወደ ሌላ ርዕስ ልውሰዳችሁ። ቀደም ብዬ በመግቢያዬ በርካታ ቀውሶች ውስጥ እያለፍን ነው ብያለሁኝ። ምናልባትም በቅርብ ጊዜ ታሪክ ውስጥ በተደጋጋሚነቱ ተደራራቢ ሁከቶች የመታየታቸው ሁኔታ ምናልባትም ያልተለመደ አዲስ የሚሰኝ ነው። በዚህ ሁኔታ ውስጥ ጋዜጠኝነት የሚጫወተውን ሚና እንመልከት እስኪ። ተጨባጭ መረጃ ላይ ያተኮረ እውነተኛ ሚዛናዊ ዘገባ ማድረግ የሙያው መርሆች የመሆናቸውን ያህል ዛሬ በአገር ውስጥ ብቻ ሳይሆን ከአገር ውጭም በተለይ ኢትዮጵያን የሚመለከቱ ዘገባዎች ላይ አወዛጋቢ ነገሮችን እየተመለከትን ነው። የአገር ውስጥ ሚዲያዎች የቱን ያህል በኃላፊነት ይዘግባሉ? የቱንስ ያህል እውነቱን የማቅረብ እድል አላቸው? እድል የምለው በቦታው በስፍራው ተገኝቶ የመዘገብ ሁኔታም ራሱን የቻለ ገዳቢነት ስላለው። እስኪ ደግሞ እሱን እንመልከት። ነብዩ ወደ አንተ ልምጣ።
የሚዲያው ችግር እና አንዳንዴ ሚዲያውን የአገራችን ሲምቦል አድርጌ አስበዋለሁ። በቃ ሀገሪቷን ነው የሚመስል። ብዙ ብዙ ነገሮች አሉበት። ለምሳሌ ሚዛናዊ የሆነ መስራት ይቻላል ወይ? አሁን ባለው ሲቹዌሽን አንድ ትኩስ ምግብ አክቹዋሊ በፊት ሁለት ብሮድ ካምፕ ነበረ። ሚዲያው ላይ አንድ ቅልጥ ያለ የመንግስት ደጋፊ በአንድ በኩል ታገኛለህ፣ ፕራይቬት የምትለው ደግሞ ሌላኛው ስንት ላይ ሄዱ። ሁለት ካምፖች ነበር የምናየው፣ መሀል ላይ ብዙ ሳናይ። አሁን ያ ሁለት የነበረው ኤክስትሪም ወደ አራት ኤክስትሪም ያደገ ይመስለኛል። እንግዲህ ፊት ተቃዋሚና መንግስት ወይም ገዢ የምትለው ፓርቲ አለ፣ ሁለቱን የሚደግፉ ሁለት ጽንፎች ነበሩ። አሁን ከዚህ ከዘር ከብሔር ጋር የተገናኘውን ይሄ ፕሮ ፌደራሊስት የምትለው አይነት ጽንፍ ወይም ደግሞ ጽንፈኛ የሆነ ብሔርተኝነት የሚያራምዱ ሚዲያዎች አሉ። የዛኑ ያህል ደግሞ አንድነት የሚለውን ነገር ጽንፍ ድረስ ወስዶ የማሰብ ነገር አለ። እና አራት ኤክስትሪሞች ናቸው። እና እንደ ፈተና ማየው እዚህ ውስጥ ሆኖ መሀል ላይ ሆኜ ልስራ፣ መሀል ላይ ሆኜ ልጫወት ማለት ሚዲያው የተሰገረ ይመስለኛል። ስፔሻል ፕራይቬት ሚዲያው ላይ ይህን ችግር በደንብ አያለሁ። ፕሪንቶቹ ላይ የተወሰነ በራሳቸው መንገድ የመስራት ሁኔታ አለ። ግን ቀድሞ በነበረው ሲቹዌሽን ለምሳሌ ብሮድካስት ላይ ፕራይቬት የምትለው ነገር አልነበረም። ከተወሰነ ጊዜ ወዲህ ግን ብሮድካስቱ ላይ የግል ሆኑ ሚዲያዎች ተቀላቅለዋል። ይሄ እነዚህ ሚዲያዎች ግን መረጃ በትክክል አክሰስ እያደረጉ ነው ወይ በትክክል እያገኙ ነው ወይ ብለን ካሰብን አሁን በአብዛኛው ሶርሱ ከተወሰነ መንገድ ነው የሚመጣው። ስለዚህ የመንግስትና የፕራይቬት የምንለው ሚዲያ አሁን ቦርደር ሁሉ ያለ አይመስልም። ኢቲቪ ላይ የምትሰማውን መረጃ ሸገር ላይ ልትሰማው ትችላለህ። ሸገር ላይ የምትሰማውን መረጃ ሶርሱ ራሱ በአብዛኛው አሁን ከኢትዮጵያ ዜና አገልግሎት ጋር ሆኗል እና ትንሽ ፈተና ውስጥ ያለ እንዳይመስለኝ ነው።
መልካም ትዝታ ወደ አንቺ ልምጣ። ቀደም ብለን እንደጠቀስ ነው በቅርብ ጊዜ ለአጭር ጊዜም ቢሆን የሄደሽ ኢትዮጵያ ውስጥ ያለውን ታዘብሽውን ጨምሮ በዕለት ተዕለት ስራችንም የምንመለከተው ዓለም አቀፉ መገናኛ ብዙሀን የሚዘግቡበትንም በስራችንም አጋጣሚ ፈተናዎችን እንደ አንድ ዓለም አቀፍ ሚዲያ የምንታዘባቸውን የሚገጥሙን ጨምረሽ በእነኚህ ተደራራቢ ቀውሶች ውስጥ ጋዜጠኝነት ሊጫወት የሚገባው ሚናና በእርግጥ እየተጫወተ ያለውን እንዴት ትመዝኛለሽ?
እሺ አሉላ፣ ኢትዮጵያ ውስጥ ያለውን የመገናኛ ብዙሃን ችግርና በተለይም ደግሞ ይሄ ፌክ ኒውስ የሚባለው ወይንም የፈጠራ ወሬ አገርን እስከሚያናጋድ መድረሱን ለማወቅ በጣም ቀላል ነው ለማንም ሰው። አገር ውስጥ መሆን አይጠይቅም። እኔ ምንጩ አሁን አቶ መፈያ ያሉት የመረጃ ፍሰት ችግር ይመስለኛል። መንግስት አገር ውስጥ መገናኛ ብዙሃንን ነጻ አድርጌያለሁ ብሏል። የመረጃ ፍሰቱን ግን ነጻ አላደረገም። የግል ችግር ሊኖር ይችላል። ምን እንደሆነ ባናውቅም ግን በተወሰነ ሚዲያ ነጻ ነው የሚባልበት አገር አሰራር ሳምንታዊ የሆነ ጋዜጣዊ መግለጫ ወይንም ዝም ብሎ ደግሞ ባለስልጣን ቆሞ ተናግሮ የሚሄድበት ሳይሆን ጋዜጠኞች ጥያቄ ጠይቀው መልስ የሚያገኙበት ከዜናው በስተጀርባ ያለውን ነገር ጎልጉሎ የሚያወጡበት ስርዓት መኖር አለበት። ያ ነው መጀመሪያ ችግሩ። ተደጋግሞ እንደሚነገረው ሀቀኛው መረጃ በማይኖርበት ጊዜ ፈጠራ ሁሉ ጊዜ ከፍተኛውን ቦታ ይዛል። ከዛ በተረፈ ሚዲያ የገዢ ደጋፊ ወይንም ተቋሚ የብሔር የምን የአንድነትና ፌደራሊስት መሆን አልነበረበትም። ጋዜጠኛ የራሱን ስሜትና የፖለቲካ አጀንዳ ማራመድ ሳይሆን እንደምታውቁት ከጉዳዩ ነጻ ሆኖ ምንጮች ላይ የተመረኮዙ ትክክለኛ የሆነ መረጃ እና ከሁሉም በኩል ሐሳብ የተካተተበት ለህዝብ ማድረስ ነው እንጂ የዘር ወይንም ደግሞ የአንድነት ደጋፊ ወይንም ደግሞ ፌደራሊስት የሚለውን አጠናቆ ነበር ለህዝብ ማቅረብ የነበረበት። ይሄ የሚስተካከልበትን ዘዴ ነው መፈለግ ያለብን። ለአጠቃላይ ውጪ ሆነው አገሪቱን በኢንፎርሜሽን ለሚያናጉ ሰዎችም ዋናው መረጃ መስጠት ነው የመንግስት ኃላፊነት፣ ግዴታ ነው። ይሄ መረጃ ለህዝብ መሰጠት አለበት እና ጋዜጠኞች ይሱ ከተባለ በትክክል ጠይቀው መረጃውን ለህዝብ ማድረስ አለባቸው እና ይሄ ነው የኔ ሐሳብ ሁላ።
መልካም የነጻናቸው ሪሶች በርካታ ናቸው። ምናልባት የሚታየው የሚነሱ ተዛማች ሪሶች አሉ። ነገር ግን ከጊዜ አንጻር እዚህ በአንድ ክፍል ጋዜጠኞች የጠረጴዛ ዙሪያ ውይይታችን የሚገባደዱም አይደሉምና በዚህ ችግር ውስጥ ታይተዋል የሚባሉት አሁን በእናንተ የተነሱት እንኳን በርካቶች ናቸው። እንደ ሀገር የነኚህ ችግሮች መንስኤ በቅጡ ተረድተናል። ከተረዳን እነኚህ ሁሉ ፈተናዎች በተጠቀኑበት እነኚህ ችግሮች ለመቅረፍ ዝግጅት አለ ወይ? ከሆነ መፍትሄ ለማምጣት አንድ ሁለት ሶስት ተብሎ የሚደረግ ሙከራ መንገድ አለ ወይ? እንዲሁ በስሜት በግምት ከመንቀሳቀስ ባሻገር አድማጮች የተረፈዛ ዙሪያ ውይይታችን አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁን ግን ሶስት እንግዶችን የአዲስ አበባ ዩኒቨርሲቲውን የጋዜጠኝነትና የኮሙኒኬሽን ትምህርት ቤት መምህሩን ረዳት ፕሮፌሰር መኩሪያ መካሻል፣ ሸገር ኤፍኤምን የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራው መጽሔት አዘጋጅ ነብዩ ግርማ፣ እንዲሁም የአሜሪካ ድምጽ የአፍሪካ ቀንድ ክፍል ኃላፊ ትዝታ በላቸውን አመሰግናለሁ።